Halleluja. Nugusum Hizkias, ihm besam magize, lipsun kadede, makam lebbese, wede egziabherin bet gabba. Yebetum mazaj, Eliakim, Sahafium, Samanas, Yekanatum Shemagiloch, Mak Alepso, wede nebiyu wede Amos lij, wede Isaias, yihedu zend, lakacho. Innersum Hizkias indi hilal. Yekan, yemakaran na yetaksas, yezelefam kanno, ልጆች የሚወለዱበት ጊዜ ደርሷል ለመውለድ ግን ኃይል የለም በሉት አላቸው ሃሌሉያ እግዚአብሔር ሆይ እናመሰግናለን ዛሬም ቃልህን ልታስተምረን በዚህ አለ የዘላለም አምላክ እግዚአብሔር ሆይ በመንፈስህ አማካኝነት ህዝብህን እንድትናገር እጠይቃለሁ በኔ በባሪያህ አልፈ ጌታ ሆይ የመንፈስህ ኃይል እንዲያልፍ ሰዎች እንዲጽናኑ እንዲመከሩ እንዲገሰጹ ብቻ በወደድከው መልክ ወደ ህዝብ እንድትመጣ እጠይቃለሁ እኔንም ባሪያህን አልፈ ተናገርብኝ በጌታ በኢየሱስ ስም አሜን እሺ ጌታን እጅግ አርገን እናመሰግናለን ያነበብኩት መጽሐፍ ቅዱስ ክፍል የሚገኘው ሁለተኛ ነገስት ምዕራፍ 19 ከቁጥር 1 ጀምሮ ነው ሁለተኛ ነገስት ምዕራፍ 19 ከቁጥር 1 ጀምሮ ነው ያነበብኩት ርእስ መያዝ የምትፈልጉ ሰዎች የምናገርበት ርእስ ጣላቶቻችን በእግዚአብሔርና በእኛ እይታ በሚል ነው ጣላቶቻችን በእግዚአብሔርና በእኛ እይታ በሚል ነው የምናገረው ይሄ እንግዲህ ሕዝቅያስ ስለሚባለው ሰው ነው በተለይ የምናገረው ይሄን ሰው ንጉስ ነው በእስራኤል ዘንድ እግዚአብሔርን አክብረው ካለፉ ነገስታት መካከል ትልቅ ስፍራ የሚሰጠው ነው። ባንድ ወቅት ባልጠበቀው ሁኔታ እግዚአብሔርን ያመለከ ትክክለኛ ኑሮ እየኖረ ህዝቡን ይዞ ጥሩ እየመራ ያለ ያልተጠበቀ መሰናክል ወይም ፈተና ገጠመው። ይሄም የገጠመው ፈተና ምንድነው? ሰናክሬም የሚባል የአሶር ንጉስ ያው እንደምታውቁት እንግዲህ እንኳንስ በዛ ዘመን ይቀርና ከጥቂት አመታት በፊትም ምናልባትም ከ40ም ከ50 አመት በፊት አገሮች እየተነሱ አንዱን አገር ቅኝ ይገዛሉ። በቃ ጉልበት ስላላቸው ብቻ ሄደው አንዱን አገር ይማርኩታል ባሪያ አርገው ያኖራሉ። እንዲህ አይነት ልምምድ ነበር ከጥንትም። እና በዚህ በተለይ ይሄ የአሶር ነገስታትና የባቢሎን ነገስታት በዚህ ይታወቃሉ። ብዙ ነገስታትን ከስራቸው ባሪያ ያረጉ ጎረምሳውን እየወሰዱ ለራሳቸው ጦር ያረጉታል ሴቶቻቸው ወስዶ ያገባሉ ንብረቶቻቸውን ይዘርፋሉ እንደዚህ የተለመደ ነው እና ይሄ የአሶር ንጉስ ደግሞ እንዳልኳችሁ በጣም የታወቁ ነገስታት ናቸው ስም አላቸው እነሱ መጡ ማለት የማይደነግጥ ንጉስ የለም የማይንቀጠቀጥ የለም ለምን ኃይል በጃቸዋል አንድ አገር በያዙ ቁጥር ኃይላቸው እየተጠናከረ ነው ሌላ አገር ሲይዙ የበለጠ ኃይላቸው እየበረታ ነው የሚሄዱትና ሁሉ ይፈራቸዋል ይደነግጡላቸዋል ብዙ ነገስታትን እየመቱ ከመጡ በኋላ እስራኤል ጋር ደረሱና መልእክተኛ ላኩ። የላኩት መልእክተኛ ምንድነው? ውጊያ ገጥመናችሁ ማሸነፋችን አይቀርም በጉልበት ከመናረገው ይልቅ እጃችሁን ስጡ የሚል ነው። ተማረኩ ባሪያ ሁኑ በራሳችሁ ፈቃድ የሚል ነው። ሕዝቅያስ ደግሞ እግዚአብሔርን ያቃል። ይሄ ብርቱ ጦር ነው የመጣው ቀላል አይደለም ደግሞም እግዚአብሔርን ያውቃል ሁለት ነገር የተጋጨበት ይመስላል አንዳንዴ እንደዚህ በህይወታችሁ ገጥሟችሁ አቅም ፈተናዎች ቀረብ ሲሏችሁ እግዚአብሔርን ታቃላችሁ እንደገና ደግሞ ይሄኛው በግልጽ የሚታይ ስለሆነ አስደንግጧችሁ አውቅ አንድ ጊዜ እነ እዝራ እና እነ ነህሚያን ታሪክ ስታጠኑ በጣም ልቤን የሚነካኝ አንድ ነገር አለ ወታደር ይመደብላችሁና ሂዱ ተባሉ አይ እኛ ወታደር ያስፈልገንም አሉ ለምን ሲባል ሁሉን የሚችል አምላክ ከኛ ጋራ ነው ብለው ተናገሩ ከዛ ጉዞ ከጀመሩ በኋላ ሲሰሙ ሽፍታ በጣም አደገኛ ጦር ከፊታቸው እንደሚጠብቃቸው ሰሙ ከዛ ቁጭ ብሎ እንዲህ አልኩኝ ይላል ንጉሱ ወታደር ላርግላችሁ ሲል አይ ብለን ነበር እግዚአብሔር ሆይ እና ባክ ገፋቹ አይደለ አንተ ታስጠለናል ብለን ነበር አሁን ግፈርተናል እና ባክ ጣልቃ ግባ ብለው ሲጸልዩ ይታያል ይሄ እንግዲህ ብዙ ጊዜ በሰዎች ህይወት ይሆናል እና እነኚህ ነገስታት ግን እየማረኩ ሰውን ባሪያ ሲያርጉ ከዛ ጊዜ ጀምሮ ያ ሰው የነሱ ተገዢ ነው የሚሆነው ወይም የነሱ ባሪያ ነው የሚሆነው እዛ አገር ነዋሪ ነው የሚሆነው ፈቅዶ ግን አይደለም አንዳንዴ በሰዎች ህይወት ሰዎች ፈቅደው ሳይሆን በህይወታቸው የሚሆን ነገር አለ ፈቅደው ሳይሆን ምንም እንኳን ትክክል ባይሆን እግዚአብሔርን መጠበቅ የሚገባን ጊዜ አለ ግፊያ ይመጣል ትግል ይመጣል ያን ጊዜ አማኞች እግዚአብሔርን መጠበቅ መቻል ይኖርባቸዋል ከዛ በኋላ ስቂያስ ልብሱን ቀደደ ይላል ጥቁር ልብስ ለበሰ ማቅ ለበሰ ከሱ ጋር ያሉ ባለስልጣኖች ሁሉ ልብሳቸውን ቀደዱ ማቅ ለበሱ ይሄን ዜና ሲሰሙ ከዛ ለኢሳያስ ነብዩ ኢሳያስ በዘመኑ አለ ለሱ መልእክተኞችን ላከ የላከውም ዋና ባለስልጣኖቹን ነው ምን ብሎ ነው የላከው ቃሉ ተጽፏል ይህ ቀን የመከራና የተክሳጽ የዘለፋም ቀን ነው ልጆች የሚወለዱበት ጊዜ ደርሷል ለመወለድ ግን ኃይል የለም የሚል ቃል ነው በቅኔ ነው የነገረው እና የመከራውን አካሄድ ሲነግረው ከምጥ ጋር አመሳስሎታል ምን ያህል ከባድ እንደሆነ እና ምጥ መሆኑ ብቻ ሳይሆን ደግሞ ለመውለድም የማይቻል አይ ስለ ከባድ መከራ መጽሐፍ ቅዱስ ሲናገር ምጥ ማህፀን በር ላይ ደርሶ አልወጣ እንዳለ ልጅ ብሎ የሚለው ነገር አለ እና ምን ፔይኑ ዛጋ በጣም ነው የሚጨምረው ከባድ ነውና ልክ እንደዛ አይነት ስሜት እንዳላቸው ነው የሚነግረው በቃ ፈተናችን ከባድ ነው ኃይል ግን የለንም መውለድ አንችልም እና እግዚአብሔር ምን ይላል ብሎ ላከ ወገኖቼ የሚያስፈራራችሁ ነገር ሲመጣ የምታደርጉት ምንድነው የሚያስደነግጣችሁ ነገር በህይወት ፈተና ሲመጣባችሁ ምንድነው የምታረጉት አንድ ጊዜ አንድ የሰማሁት ነገር አለ ስለ ውሳኔ ሳስብ እሱ ትዝ ብሎኛልና በነግራችሁ ደስ ይላል አንድ ሰው አንድ ጊዜ አንድ አባት ጋር ሄዳሉ እና የሄደው ሰው ወጣት ነው ጎረምሳ ነው የሄደው ልጃችሁን ዳሩልኝ ሊል ነው የሄደው እና እንግዲህ በደንቡም በባህሉም ሽማግሌ ነው የሚላከው ምናምን አይደል እሱ እንደዛ አይደለም ያረገው ቀጥ ብሎ ሄዶ ሶፋ ላይ ቁጭ ብሎ መስቲካ ያኘከ ፈልግዎት ነበር አለ ምን ነው በደህና ሲሉት አይ ልጆን እንዲድሩልኝ ፈልግጌ ነው አለ ከዛ ሰውየው በጣም ተገርመው እንደው ለመዳር ብትጠይቀኝ እንኳን መስቲካ ያኘክ ነው የምትጠይቀኝ አሉት ሲሉት አይ ትንሽ መጠጥ ስለጠጣሁ ብዬ ነው አለ አፌ እንዳሸተት ነው ሲል ደሞም ሰካራም ነ እና መጠጥ እየጠጣህ ሰካራም ልጅን እንድድርለት ትፈልጋለህ አለ አይ ድሮ እንኳን አልጠጣም ነበር ከወህኒ ቤት ከወጣው ጀምሮ ነው መጠጣት የጀመርኩት አለ ከዛ እኔ ነኝና ሌባና እየሰረቀ ወህኒ ቤት አረ አይደለም እኔ ሰርቄ አይደለም ወህኒ ቤት የገባሁት አለ አይ በሌላ ወንጀል ነው ምንድነው ሲል አንድ ጎረቤት ነበሩ እና ልጃቸውን በጣም ወድጄ ልጆን ዳርሉልኝ አልኳቸው ከዛም ቢቢሉ ሲሉኝ ገድያቸው ወህኒ ቤት ገባው አላቸው ከዛ ሲሉት ልጄ እንዴ አይነ ጀግና አይደል እንዴ በፈልገው ናሳምኝ ናሳመኝ ብለው አቅፈው ስመውታል አሉ። እና እኚህ ሰውዬ ሊደሩለት ይችላሉ ገባህ አይደል? ምንድነው? ወደው አይደለም ግን ተጀርባ ያለው ነገር ትንሽ ከበድ ያለና እሳቸውም እንዳይኖሩ ሊያርግ የሚችል ስለሆነ ነው። እና የነኚህ ነገስታት ነገር እንደዚህ ነው በግድ ኃይል አላቸው ጉልበት አላቸው ስለዚህ የፈለጉትን ወስደው እንደፈለጉ ያረጋሉ። ግን ህዝቅያስ ምንም እንኳን ውጅንብር ቢፈጠርበትም ግር ቢለውም ቶሎ ብሎ መልእክተኛ ላከ ወደ ነብዩ ከዛ ነብዩ እንዲሚል ቃል መለሰለት በጣም ልቤን ይነካኛል ኢሳያስም ለጌታችሁ እግዚአብሔር እንዲህ ይላል የአሶር ንጉስ ባሪያዎች ስለሰደቡኝ ስለሰማው ቃል አትፍራ በሉት አላችሁ ሰድበውኛል ያውም ባሪያዎቹ መጥተው በኔ ላይ እንደፈለጉ ተናግረዋል አይደል? አንተ ግን አትፍራ ይልሃል የሰራሁት ጌታ እግዚአብሔር አለ። ግን አንድ ነገር ይገባኝ፣ ይሄ ሰውዬ በጽድቅ የሚኖር ነው፣ እግዚአብሔርን እየፈራ የሚኖር ነውና የገጠመው ሰልፍ ግን ቀላል አልነበረም። አንዳንዴ እንደዚህ አትሳሳቱ እንዴ? የሆነ ገጥ ነገር ሲገጥማችሁ እንዴ እኔ ምን አርጌ ነው ምንድነው ኃጢያቴ ትላላችሁ? ግን አንድ ነገር ልንገራችሁ፣ የሰራሁት ጌታ እግዚአብሔርን መከተል በራሱ ፈተና አለው። ኃጢያተኛ ልዩ ኃጢያተኛ ስለሆንሽ አይደለም፣ ወይም የተለየ በደለኛ ሰው ስለሆንክ አይደለም ፈተናዎች ወደ ህይወት የሚመጡት። ነገር ግን ፈተናዎች በሰው ህይወት ስላሉ አንዳንዴ ከእግዚአብሔር ዘንድ ስለሚፈቀዱ ነው። ከዛ እግዚአብሔር ደስ የሚል ቃል ሰጣቸው፣ አይዟችሁ አትፍሩ፣ ልባችሁን እንዳትጥሉ አለ። ቁጥር 6 ላይ ይሄን ይናገራል። ከዛ በኋላ እግዚአብሔር ተስፋ ሰጣቸው፣ አይዟችሁ መንፈሳውን እልካለሁ በመጣበት ይመለሳል፣ እናንተን ሊነካ አይችልም አለ። ከሁሉ የገረመኝ ግን እንደገና ይሄ ሰው መልእክተኞቹን መልሶ ላከ። ምን የሚል መልእክተኞች መሰላችሁ? ለመሆኑ አለ፣ ለመሆኑ እስካሁን ካየኋቸው ነገስታት መካከል አማልክቶቻቸው እኔን ከእጃቸው ያስጣለኝ ማን ነው አለ። ማን ወንድ ነው እስከ ዛሬ ድረስ ከእጁ እኔ ያመለጠ? እና አሁንም ሕዝቅያስ እግዚአብሔር ያድናችኋል ብሎ እንዳያሳስታችሁ እጃችሁ ስጡ ይላችኋል ብሎ መልእክተኛ እንደገና ላከ። እግዚአብሔር ያድናችኋል ብሎ እንዳያሳስታችሁ፣ ይኸው የታመኑበትን ራሱ ጠቀሰው እና ግን ስህተት ነው አላቸው። እንዳውም አንድ በጣም የሚያስደነግጥ ቃል ተናግሯል። ቁጥር 12 ላይ አባቶቻችን ያጠፏቸው ጎዛን፣ ካራን፣ ራፊስ የሚባሉ ነገስታት ይጠራላቸዋል። እነኚህ ሁሉ በእጃችን ገብተዋል፣ ያውቋቸዋል፣ ብርቱ ነገስታት ናቸው። ግን ዛሬ በአሶር እጅ ወድቀዋል እና አንድ ጥያቄ ጠየቁ። የጠየቀው ጥያቄ ምን የሚል ነው? እነኚህ ሁሉ ነገስታት አማልክቶቻቸው ከእኔ እጅ ሊያድኗቸው ችለዋልን ብሎ ጠየቃቸው። አድነዋቸው ነበር ወይ አላቸው። መልሱ አላዳኑም ነው። ስለዚህ የእናንተ አምላክ ማን ስለሆነ ከእጄ ያድናችኋል አላቸው። ማን ነው እግዚአብሔር? በምንስ ጉልበቱ ነው? ከሌሎች አማልክት በምን ይበልጣል ብሎ ጠየቀ። ይህንን ታያላችሁ። በተለይ ቁጥር 12 ላይ ተጨነቁ። ነገሩ ቀላል አይደለም። እንደገና ይባስ ብሎ ደብዳቤ ጽፎ ላከለት። በቃ በአስቸኳይ እጅን ስጥ የሚል እና ስለ እግዚአብሔር ክፉ የሚናገር ሕዝቅያስ ደብዳቤውን ይዞ ወደ እልፍኙ ገባ። ከዛ በኋላ ተንበረከከና ደብዳቤውን ገለጠው። አንብበው አለው። ሃሌሉያ እይ አለው። እኔ አቅም የለኝም፣ ሰራዊቴም ሊታደገው አይችልም፣ ነገር ግን አንተ አንብብ አለው። እስቲ አንድ እዚህ ጋር አንድ ነገር ላንሳ። በህይወታችሁ ከሚገጥሟችሁ ፈተናዎችና ችግሮች የተነሳ ችግሮቻችሁ ለእግዚአብሔር በሙሉ ልብ የምታቀርቡ ስንቶች ናችሁ? ይኸው ብዙዎቻችን እኛውንን የምንታገለው እኛውንን ለመፍታት መፍትሄ እስክናመጣ ድረስ የምንጥረው ካቃተ ነገሩ ከተዘጋ ነው እግዚአብሔር አንተም ተውኮኝ ወይ የምንል። እስቲ ግን አንድ ነገር ልንገራችሁ። የሆነ አጣብቂኝ በህይወታችሁ ፈተና የሚመስሉ ነገሮች ሲመጡ ለምንድን ነው ወደ እልፍኝ ውስጥ ገብታችሁ ደብዳቤውን የማትከፍቱት? የሰራሁት ጌታ እግዚአብሔር ያነበዋል። ሃሌሉያ። ማስፈራሪያ ዛቻ ቢሆን እግዚአብሔር ያነበዋል። ጠላት የዛተበት ክፉ ነገር አመጣብሻለሁ የሚል ቢሆን የሰራሁት ጌታ እግዚአብሔር ያየዋል። እሱ ካየው ደግሞ ታሪክ ይገለበጣል፣ ታሪክ ይቀየራል። ለምን? ሁሉን የሚችል የሰራሁት ጌታ እግዚአብሔር ነው። ከሱ አቅም በላይ የሆነ ነገር የለም። ሃሌሉያ። ኢየሱስ የተባረከ ይሁን። እና ይህንን አለው። ከሁሉ የገረመኝ እግዚአብሔር ልክ እሱ ጥያቄ ጠየቀ፣ ማን ነው ከእጄ ያዳናችሁ ብሎ ሲጠይቅ እግዚአብሔር ደግሞ ሌላ ጥያቄ ጠየቀ። ሃሌሉያ። በተለይ ቁጥር 25 ላይ ወደ ግራ ወደ ላይ ወርታች እያልኩ ነው የማሳያችሁ። በተለይ ቁጥር 23 ላይ 25 ላይ እንዲህ ብሎ ጠየቀ፣ እኔ ጥንቱን እንደሰራሁ ቀድሞውንም እንዳደረኩት አልሰማህምን ይላል በሉት አላችሁ። ሃሌሉያ። ከጥንት ጀምሮ ታሪክ አታቅም ንጉስ አይደለም መጽሐፍ ታገላብጣ አታውቅም ሌሎች የኡቀት ሰዎች ካውንስለርስ በዙሪያ የሉ ታሪክ አልነገሩህም ምንም ጥንት እንዴት እንደተሰራ እስራኤል እንዴት እንደተመረ አላነበብክም አልሰማህም ወይ እኔ ነኝ የሰራውት ጌታ እግዚአብሔር ባላለሁ አለው። ሃሌሉያ። የጠራሽ የሰራውት ጌታ እግዚአብሔር ነው። አቤት እግዚአብሔርን እኮ አናቀውም ታውቃላችሁ አይደል? አናቀውም አላነበብክም ወይ አለው። ግን ለህዝቡ ሲልክ እግዚአብሔር ከዛ በፊት ምን አላቸው? መልእክተኛ ሲልክ ህዝቡ ጋር የሌለውን ፊሊንግ እንዲያመጡ ነው እግዚአብሔር የላከው። እንግዲህ ይታያችሁ ህዝቡ ተሸብሯል። በየባለ ስልጣናቱ ቤት በየሀብታሙ ቤት ይሁን ዳው ቤት ሁሉ ጭንቀት ነው። በቃ መጣኮ እንደዚህ ስንቱን አገር አስጨንቋል እኛንም ባሪያ ላይ አረገን አስቡ ሁሉ ሰው እየተሯሯጠም ያወራበት ሰዓት ነው። ከዛ እግዚአብሔር ግን መልእክተኛ ልኮ እንደዚህ አላቸው። ቁጥር 21 ድንግሊቱ የጽዮን ልጅ ቀላል አድርጋለች በንቀትም ስቃብሃለች አንገቷንም ባንተ ላይ ነቀነቀችብህ በሉት አላቸው። ይሄን ነው አሁን የፈለኩት። ጣላቶቻችሁ በእግዚአብሔርና በእኛ እይታ ነው ያልኩት አይደል? እኛ የተሸበርንለትን ወይኔ መጣ ያልነው ጌታ ምን በሉ ነው መሰላችሁ የሚላችሁ? ሳቁበት፣ ቀለል አድርጉት፣ ቀላል አድርጋለች ይላል። ሃሌሉያ። ይሄንን ፊሊንግ እንድታመጡ ነው የምፈልገው ነው እግዚአብሔር የሚላቸው። እንዲበሉ አሶር እኮ ከበበ ብርቱ ነው ስንቱን የገዛ ያስጨነቀ ሲባል አንተ እንዲበል ቀላል ነው ብለህ ሳቅ። ሃሌሉያ። ቀላል ነው ብለሽ ክክክክ በይ። እንዲያውም አንገትሽ ነቅንቅ ይላል። እንዲያውም እንደ ኧረ አደረግከው እንዴ አይነት የለም። እንደዛ ይባላል አገር ቤት። እና እሱ ነው በነገራችን ላይ ለእስራኤልም እንደዚ አይነት አጠቃቀም አላቸው። አረ አየ የማይሆን ነው ለማለት አለ። እንደዚህ ነው አንቺን እኔ እንዲ አፈርጥሻለሁ ምናምን ሲል አደረግከው እንዴ አይነት የለም። አፈረጥከኝ እንዴ እገልሻለሁ ሲል ገደልከኝ። አይቻልም ማለት ነው። በሌላ አነጋገር አለ የሰራዊት ጌታ እግዚአብሔር ቅጥሬ ነው፣ ሁሉን የሚችል አምላክ እግዚአብሔር ከለላዬ ነው። ስለዚህ አንተ እንደፈለክ በእኔ ላይ ልትሆን አትችልም ማለትህ ነው ማለት ነው። እስቲ ክብር ታመጣለህ ለዚህ ጌታ፣ ይገባዋል። ሃሌሉያ። እግዚአብሔር እንደዚህ አለው ኤርምያስ 32:27 ላይ እኔ የስጋ ለባሽ ሁሉ አምላክ ነኝ፣ በውኑ እኔን የሚያቀተኝ ነገር አለን ብሎ ጠይቆ ያውቃል። የስጋ ለባሽ ሁሉ አምላክ ነኝ። አንቺን ነው የሚቸግርሽ፣ አንቺን ነው ግራ የሚያጋባሽ፣ የሚከብድሽ አንቺ ነሽ እንጂ እኔን ግራ ገብቶኝ አያውቅም፣ እኔን ከብዶኝ አያውቅም። ከአቅሜ በላይ ነው የምለው ነገር የለም ነው የሚለው። ሃሌሉያ። የጠራህ የታመነ አምላክ ነው። ኢየሱስ ይባረክ። እግዚአብሔር ብርቱ ነው። አየህ አሁን ወደኛ መለስ ላርገው። ስንቶች ናችሁ አጣብቂኝ ውስጥ ስትገቡ በዚህ መውጫ በዚህ መውጫ የለም በተባለ ጊዜ መሳቅ የቻላችሁ? ቀላል ነው ማለት የቻላችሁ? እናንተ እግዚአብሔር ገብቷችኋል ነው የሚባለው። በሁኔታዎች ላይ የምትደገፉ ከሆነ አማኞች አይደላችሁም። ጠፍቷል። ለምሳሌ ባልተጠበቀ ሁኔታ ከስራ ተባረሻል ወይም ተባረሃል ቢሉ ቀጥሎ ከበደ አይደለም? ዝም ብለህ በአእምሮ ካየ የኑሮ ሁኔታ አንዳንዴ ተጠብቂ። በተለይ በዚህ ዘመን ደግሞ የበሽታው ወሬ አለ፣ የሆነ ማት ነገር አለ በዙሪያና እነኝን አሶራውያን ብለህ ልጠራቸው ትችላለህ። እነ መጥተው አስጨነቅኩሽ፣ ያስኩሽ፣ ልገልህ ነው ሲሉ፣ አንተ ግን መሳቅ ከቻልክ በእርግጥ ገብቶሃል። ሁሉን የሚችል የሰራዊት ጌታ እግዚአብሔር ነው የሚባለው። ሃሌሉያ። ለምንድን ነው የምትስቀው ካልከኝ፣ የእግዚአብሔር ክንዶች ተማምነህ ነው። ከዚህ ክፍ ብሎ ለማሳሳት ይሄው ንጉስ ምን ብሎ ጠይቆ ነበር መሰላችሁ? እዚህ ምዕራፍ 18 ላይ ሁለተኛ ነገስት ቁጥር 33 ላይ ቅድም እንዳልኳችሁ ከእጁ ያዳነኝ ማን ነው ብሎ ከፎከረ በኋላ ለመሆኑ የታመናችሁት በማን ነው አላቸው። በዚህ በግብጽ ንጉስ በፈርዖን ነው ወይ? በተቀጠቀጠ ሸምበቆ እሱ ቢመረኮዙት ይሰበራል ያቆስላልም አላቸው ይላል። ድጋፍ አይሆንም ብሏል ፈርዖን። እውነቱን ነው። የሰራዊት ጌታ እግዚአብሔር ግን ድጋፍ ይሆናል። ሃሌሉያ። በአንተ ለምትደገፍ አይደለም እንዴ የሚለው? በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ ይላል። ተደገፉት፣ ታመኑት።
አየ እግዚአብሔርን ያወቀ ሰው ከሁኔታዎች የተነሳ አይደለም የሚደሰተውም የሚያዝነው ሁሉ ጊዜ እሱ ሰላመኛ ነው ለምን እግዚአብሔርን አውቋል ዛሬ አንድ የምነግራችሁ የምስራች መተኛት በሚገባችሁ ሰዓት ተኙ እንግዲህ በኖርማሉ ዝም ብላችሁ ተኙ ማለት አይደለም ጌታ ይባርካችሁ እንደሱ ታረጉታ ይሆናል ከዚህ በፊትም ግን ጸሎቱን እንዳትረሱ ግን ተኝታችሁ ይሄ ጭንቀታችሁን ከእናንተ አርቁ እግዚአብሔርን ታመኑ እግዚአብሔር ከእናንተ ጋር አለ ጥንቱን የሰራ አይ ደስ የሚለው እግዚአብሔር ዛሬ አይደለም እንዴ አንተ ስለመጣህ አይደለም እኔ ዛሬ ጀግና የሆንኩት ነው የሚለው ወይ ደግሞ አንተን ስላየሁ አይደለም እኔ ሰራዊቴን አስከትቼ ስወጣ ማስደነግጥ ታሪክ ዞር ብለህ እይ የግብጻውያንን ነገስታት ታሪክ አንብብ ፈርዖንን አሸብሬ አስደንግጬ አወጣው ጦር አዝዬ አይደለም በእንቁራሪትና በዝምብ ነው ከሀገር ያወጣው ህዝቡን ያስለቀቅኩት ነው የሚለው የልዩ ጦር የእንሱን አድርጌ ነው ቀይ ባህር በፊት የተከፈለልኝ ነው የሚለው ስንቱን ነገስታት እየመታው ነው የመጣሁት አንተ ተው አለው በእግዚአብሔር ላይ ይሄንን ማድረግ የለብህም ይኸውላችሁ አንዳንዴ አእምሯችን ነው ታውቃላችሁ ብዙ ጊዜ ጠላት የሚሆንብን ከሰይጣን ባልተናነሰ አንዳንዴ እግዚአብሔርን እንዳንታመን እንቅፋት የሚሆንን አእምሯችን ነው ታውቃላችሁ የሆነ ነገር በቃ ላምን ነው ብላችሁ ስትነሱ እንዴት አርገሽ ወይ እንዴት አርገህ ነው ብሎ እስቲ ሪዝን አቅርብ ሲባል ሪዝን የለውም ገባህ ያኛው ፈጠናው አፍጥጦ የመጣ ነው በሂሳብ ልታሸንፎ አትችልም እና አእምሮ ምን ይልሃል እንዴ የማይሆን ነገር ነው ይላል ግን አንተ በስድስተኛው ስሜት ዋስ እንደሚባል በእምነት ታያል አሻግረ የሰራውት ጌታ እግዚአብሔር ይችላል እግዚአብሔርን እታመነዋለሁ ብለህ ስትቆም ነው ሰይጣን ደምብሮ የሚሄደው ሁለተኛ ነገስት ምዕራፍ 3 ላይ በጣም ብዙ ጊዜ የሚጠቀስ ጥቅስ አለ ቁጥር 18 ላይ ሁለተኛ ነገስት ምዕራፍ 3 ይሄ ክፍል ምን ይላል ይህም በእግዚአብሔር አይን ቀላል ነገር ነው ይላል ታስታውሳላችሁ የእስራኤል የይሁዳና የኤዶም ነገስታት ለሶስት ሆነው አንድ ንጉስ ሊወጉ ወጡ ሞአባው የሞአብን ንጉስ ሊወጉት ወጡ ለሶስት ሆነው ብዙ ጊዜ እስራኤልና ያው ይሁዳ ወንድማማች ናቸው እንደምታውቁት እስራኤል ለሁለት ተከፍሎ ነው ይሁዳና እስራኤል የሆነው ኤዶሚያስም ይባላል ብዙ ጊዜ እስራኤል ጠላት ነው በዚህ ጊዜ ግን አብረው ሆነው የሞአብን ንጉስ ሊወጉ ወጡ ማን የጦር ጀነራሉ ማን እንደሆነ ነገስታቱ በጥናት አይደለም የመሯቸውና እየመሯቸው በረሃ መካከል አስገቧቸው ውጊያ ነው የሚሄዱት ግን እንዴት እንደሚሄድ እንዳለባቸው ውሃ ያለበት ምናምን አልተጠናም ዝም ብሎ በረሃ ውስጥ ሲያስገቧቸው ውጊያው ጋራ ሳይደርሱ በውሃ ጥም ሊያልቁ ሆነ ሰራዊቱ ሁሉ በቃ እና ከዛ በኋላ ተቀመጡ ምንድን ነው የሚሻለው ሲሉ አንዱ ሐሳብ አመጣ ምን አለ የእግዚአብሔርን ቃል የምንሰማበት የእግዚአብሔር ሰው በዚህ የለም ወይ ብሎ ጠየቀ ከዛ አንደኛው መልስ ሰጠ በኤልያስ ላይ በኤልያስ እጅ ላይ ውሃ ያፈስ የነበረው ኤልሳ የሚባለው ሰው አለ አለ እሺ ብለው ወደሱ መጡ ከዛ ነገሩት እግዚአብሔር ሊያጠፋን ፈልጓል መሰለኝ ይሄ ውሃ በሌለበት ምድረ በዳ ውስጥ ተቀበዝብዘናል አሉ እነሱ ራሳቸው መጥተው እግዚአብሔር ሊያጠፋን ፈልጎ ነው ይላሉ የብዙ ሰው ችግር በራሱ መንገድ ሄድና እግዚአብሔር ነው ብሎ መጨረሻ ላይ ጌታ ይላል ጌታ አይደለም አንቺ ነሽ ወይ አንተ ነህ ከዚህ በፊት አውርቻቸዋለሁ አንዲት በጣም ቀርባት እህት ነበረች አገር ቤት እያለን ቆይቷል ከረጅም አመት በፊት ነው እና ያው ጥሩ ነገር አላት ግን ትንሽ ወጣ ገባ አይነን ነገር ከአለም አይነች ጓደኞች ምናምን ታበዛለች አንድ ቀን ለካ ከሆነ መንፈሳዊ ካልሆነ ሰው ጋር ቀረቤታ ጀምራለች እና ዝም ብሎ ቀረቤታው ደግሞ እያደገ መጣና ሌላ በቃ ያው እሱ ጓደኝነቱን ፈለገው እሷም እንቢ ማለት እያቃታት መጥቷል ምክንያቱም ቀረቤታው በራሱ እየፈጠረ የሚመጣው ነገር አለ ጥሩ ጥሩ ነገር እያየች በቃ ብቻ ወጥመድ ውስጥ እየገባች ነው ከለታት አንድ ቀን በሆነ ቤት ጋር ስታልፍ አንዲት እህት ነግቢ ጸሎት አለ ዛሬ እዚህ ጸልይት እንጸልይ ትላታለች። ጸሎት አለ? አዎ። አልፈለኩም ግን እሺ ካልሽኝ ብላ ትገባለች። ለካ እግዚአብሔር ያዘጋጀላት ቀን ነበር። አሁን የገባሽው እህቴ እግዚአብሔር ስላንቺ እናገረኛል አለ አንዱ ተነስቶ። የጀመርሽው ጉዞ ልክ አይደለም ተመለሽ ይልሻል። እንቢ ብለሽ ብትሄጂ ግን እንደ ሸንኮራ አገዳ መጥቶ ይተፋሻል ይልሻል የሚል መልእክት ነበር። አሁን ያስደነግጣል አይደል? ልጅቷ ግን ስትነሳ ተናዳ ባስገባቻት ልጅ ላይ በው ብላ ወጣች። ልክ ስትወጣ ለምን ያመጣሽኝ አለቻት። አይ እኔ ጸሎት እንድጸልይ ነው እኔ ሌላ ነገር ምንም አስቤ አይደለም ስለ ተጣልታት ሄደች። በቃ እንዴት እንዲህ አይነት ነገር ይለኛል ብላ እሱ ያላት ነው መሰላት ሄደች። ከዛ ለሆነ ለካ የዓለማዊ ልጅ ደግሞ የራሱ መኪና አለው። ያው አገር ቤት ደግሞ መኪና መኖር አንድ ስቴፕ መቼም የተሻለ ነገር ነው። በመኪና ይሸኛታል ምን ይላታል። በኋላ በቃ ብቻ እያለች እያለች ገባችና ቤቱ ገባች ልጁ ቤት እና ያው እኛ እዛ ብዙ ስለሆን አይቻት አላቅም ለረጅም ጊዜ። በኋላ በስንተኛው ጊዜ አንድ ጓደኛዋን ጠራዋትና አሪያች ልጅ የት ሄደች አይቻት አላቅም ስላት፣ እሷ እኮ በቃ እንደዚህ የሆነ ዓለማዊ ልጅ አግብታ በቃ እዛ ነው ያለችው አለች። እና ቸርችም አትመጣም አትመጣም አለች። በጣም ያሳዝናል አልኩ። ከዕለታት አንድ ቀን ለሊት ጸልዬ እንደተኛው በራእይ አየኋት። የማያት ምንድን ነው? ጨለማ ቤት ውስጥ ብቻዋን ቁጭ ብላ፣ እኔ በረንዳው ላይ ብርሃን ነው፣ እዛ እመላለሳለሁ። ስመላለስ እንዴት ትላለች? ወይኔ ቢጠራኝ ቢጠራኝ ስትል አየኋት። ከዛ ስጠራት ዘላ ስትወጣ አየሁ። ጌታ ፈልጋት ነው የሚለኝ ብዬ በሌሊት ጓደኛዋ ጋር ስደውል፣ አረ እሷ ራሱ እንደው ፓስተርም ባገኘው ትላለች አለች። ደወልኩላት፣ አገኘኋት። ስጠራት ከስታለች፣ ጠቁራለች፣ በጣም ፊቷ ትክክል አይደለም። ከዛ በፊት ምን ሆነ? ልጁ ይደበድባት ጀመር። ይደበድባት ሲባልም ዝም ብሎ ሳይሆን እስክትደማ ምናምን በቃ መሬት ላስተኝቶ ይረግጣታል። ይሄን ደም በደም አርጓት፣ ጓደኞቿ በመኪና ተሯርጦ መጥተው ሆስፒታል ወስደዋታል። እና እየጮኸች ደርሰው እሱ የለም፣ ወድቃ መንገድ መሬት ላይ አስተው ማን ነው ሲሏት፣ ኢየሱስ ነው ኢየሱስ ነው አለች። ምን ገባችሁ? ግራ ግር የሚል ነገር አለ። ኢየሱስ ነው አለች። ኢየሱስ ነው ሲሏት፣ ተይ ሲለኝ ተይ ሲለኝ እምቢ ብየው ነው አለች። እና ከዛ እንደነገርኳችሁ እኔ የጠራኋት መጣች፣ ጠቁራለች፣ ከስታለች። እና እንዴት ነው ሲላት፣ አሁን ምክር አያስፈልገኝም፣ በጣም የሚያስቸግሩ ሰዎች ካሉ ወደ እኔ ያምጣቸው፣ እኔ መክራቸዋለሁ። ብላለች። እና ምንድን ነው ልነግራችሁ የፈለግኩት፣ አንዳንዴ ሰዎች በራሳቸው መንገድ ሄደው እግዚአብሔር ላይ እንትን ይላሉ ልል ነው። እና ይሄ ሰው እነኚህ ነገስታት የሄዱት በራሳቸው መንገድ ነው፣ እግዚአብሔር የለበትም፣ እግዚአብሔር አልተባበራቸውም። ግን በውሃ ጥም ሊያልቁ ሲሉ ወደ ከዛ እግዚአብሔር ደግሞ ቸር ነው፣ ልክ ሲመለሱ እሺ አላቸው። እግዚአብሔር አሁን በገና ደርዳሪ አምጡልኝ ጌታ የሚለውን ነግራቸዋለሁ አለ። በገና ደርዳሪ ልክ እየመታ ምን አለ? ደም ንፋስ የለም ዝናብ ማታየውም፣ ግን ይህን ሸለቆ ውሃ ሞለዋለሁ አለ። ጉድጓድ ቆፍሩ አላቸው። ቆፈሩ። በጣም አሁን ይሄው ይሄ ነው ከባድ ፈተና ነው። አሁን ድንገት በረሃ ውስጥ ዝናብ ከመጣ ነው እንግዲህ ውሃ ሊያገኙ የሚችሉት አለ። እሱም መታባቸው፣ ውሃ ዝናብ የለም አላቸው። ዝናብ የለም ንፋስም የለም አላቸው። ደመናውን ድንገት ያመጣዋል እንዳትሉ። አሁን ከሰው እውቀት ውጪ ነው ይሄ። በቃ ዝናብ ከሌለ በረሃ ውስጥ ውሃ ሊገኝ አይችልም። ከዛ ታዲያ ብሎ ሲሉ ግር ሲላቸው አየና፣ አይዟችሁ ይሄ በእግዚአብሔር አይን ቀላል ነው አላቸው ይላል። ሃሌሉያ። ለአንቺ በጣም ከባድ የሆነው እንደ ተራራ የገዘፈብሽ ይሄን ከሰው እውቀት በላይ ነው የምትይውን የሰራዊት ጌታ እግዚአብሔር ቀላል ነው ነው የሚለው። ሃሌሉያ ወገኖቼ። ጌታ ይህንን ይናገራል። ጌታ ኢየሱስም ደጋግሞ የሚናገረው ነገር አለ። በሰው ህይወት ሰዎች በሱ ላይ ታምነው እንዲኖሩ በእግዚአብሔር ላይ ተደግፈው ጻድቅ በእምነት በህይወት ይኖራል ይላል አይደል? ቢያፈገፍግ ግን ነፍሴ በርሱ ደስ አይላትም ይላል። እና ወደ ኋላ እንድታፈገፍጉ የሚያረጋችሁ በቃ ተውት ተውት የሚል ፈተና ግን ይመጣል። እናንተ ግን እስካሁን ሳታቋርጡ ወደፊት መቀጠል መቻል አለባችሁ ነው የሚለው። ትላንት ጸሎት እዚህ እየጸለይን ነበረ እና እግዚአብሔር አንድ ቃል በልቤ አመጣልኝ። አንዳንዴ የሆነ ነገር ጸልየን መልስ ስናጣ አለ አይደል ልባችን ይዝላል አይደል እንዴ ለምን እንደው ጌታ ዝም ያለው ምን ነው ነገር አለ ከዛ እየጸለይኩኝ አንድ ቃል በልቤ አመጣልኝ በተለይ ይሄ መዝሙር ምዕራፍ 40 ተቁጥር 1 ጀምሮ ቆይቼ እግዚአብሔርን ደጅ ጠናው እርሱም ዘንበል አለልኝ ጩኸቴን ሰማኝ ከጥፋት ጉድጓድ ከረግረግ ጭቃ ውስጥ አወጣኝ እግሮቼን በድንጋይ ላይ አቆማቸው አረማመዴንም አጸና አዲስ ዝማሬ የምስጋናን ዝማሬ ባፌ ጨመረ ይላል እና ይሄን ክፍል በሌላ መልክ ብዙ ጊዜ አይቼው አውቃለሁ ግን አንድ በጣም የገባኝ ቆይቼ የሚለውን ቀስ ብዬ ሳየው በሌሎች ትርጉም በኤንአይቪ ምንድን ነው የሚለው I waited him patiently ነው የሚለው በትግስት አየ አንድ ቀን ጾም ጸሎት ገብቶ ጌታ ሆይ እንዴት አልክ ብሎ ሲል ዝም አለው ትቶት እንደገና በሌላ ጊዜ በቃ ትቻለሁ አላለም እንደገና በሚቀጥለው ቀን ገባና ጌታ ሆይ ያ ባለፈ የነገርኩህ ነገር ያንኑ ጥያቄ ነው ወቁ እንዴት አረከው ብሎ ሲል አሁንም ዝም አለው አልተውም አሁንም በሌላ ቀን ገብቶ እግዚአብሔር ሆይ ዛሬ ሳትመጣም ጉብኝቴ መቼ ነው ወደ ቤቴ መቼ ትመጣለህ ይለዋል ዝም አለው ከብዙ ቆይታ በኋላ ግን አንድ ቀን ዘንበል አለና ምንድን ነው የፈለከዋልኝ ይሄው እዚህ ረግረግ ውስጥ ሆኜ በሰው አቅም ሊወጣ የማይችልበት ጉርጓድ ውስጥ ነኝና ምን ነው ዝም አልከኝ ሲለው እጁን ዘረጋና አወጣኝ ሰዎች የማይችሉትን ሌሎች ሊረዱ የማይችሉትን እኔ ግን አወጣሃለሁ አለኝ ነው ቢለው ስለዚህ ዛሬም አትቁም ተስፋ አትቁረጥ በቃ ይሄ ነገር የኔ አትበል ቆይና ደጅህን ጥና በትግስት ጠብቀው አንድ ቀን ድንገት ለሊት ሊሆን ይችላል ድንገት ቀን ሊሆን ይችላል ድንገት ምግብ እየበላሽ ሊሆን ይችላል ይመጣል የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል ይላል ሃሌሉያ ባለፈ አንድ ዩቲዩብ ላይ አንድ ቪዲዮ አይቼ ነበር ያ ቪዲዮ ምንድነው አንድ ሰው በምን እንዴት ሆኖ እንደሆነ አላቀም ትልቅ የረግረግ ጭቃ ውስጥ ገብቷል ምናልባት አይታችሁት ይሆናል እዚ ወገቡ ድረስ ገብቷል የረግረግ በጣም ጭቃ ነው እና ሰው ሄዶ እንዳይረዳው ሌላውም ሰው ሊገባ ነው በጣም ትልቅ ነው ቦታ የሸፈነው ነገር ይየው እና ሰው እዚ ድረስ ገብቷል አይታችሁታል ብርግጠኛ ነኝ ብዙዎቻችሁ እንዴት ይውጣ ሊወጣ አግሮ እንዲ ሲል አይሆንም በእጁ ሊይዘው ሲል እጁም ይገባል በቃ ምንም አይቻለም እና ዳዊት ያለው በጣም ገባኝ በሌላ እርዳታ በቃ ማይሆን ነው ከዛ በኋላ ኢቭን ይሄ ኤክስካቫተር ምናምን አመጣው መቆፈሪያ በሱ ላይ ተንጠልጠል ብሎ ሊጎትቶት ቢሞክሩ እጁን አመመውና ለቀቀ አልቻለም ጎትተው ለማውጣት በጣም ተቸግረው አየሁና ዳዊት የሚለው ይሄንን ነው አልኩኝ ገባኝ ረግረግ ጭቃ ውስጥ ገባው አለ አምላክ ከካረዳኝ እንዴት ወጣለው ነው የሚለው ሌላ ካረዳኝ በራሴ የማልችለው ነው ነው የሚለው ከዛ በኋላ ግን በአካፋው እንደዚህ ዝቀው አንድ ጋ አውጥተውት ምንድነው ለነግራችሁ መፈልገው አንዳንድ ችግሮችሽ እንደዚህ ይሆናል እንደረግረግ ጭቃ በእጅሽ አትችዩ በእግርሽ አትችዩ በሌላ ሰው እርዳታ አይቻል ማንንም ሊረዳሽ የማይችለው ይሆናል ግን አንድ ቀዳዳ አለ ሁሉን ወደሚችል ወደ ሰራዊት ጌታ እግዚአብሔር ብትጎነበሺ ብትደፊ አምላክሽ እግዚአብሔር መልስ አለው በጊዜው ወደ አንቺ ወደ ቤትሽ ይመጣል ሃሌሉያ እስቲ ክብር ታመጡለታላችሁ ለዚህ ጌታ ጠላቶቻችሁን የምታዩአቸው እንዴት ነው አንድ ነገር መጨረሻ ላይ ልናገርና ወደ ማሰራያው ልምጣ ይው ውጊያ አለ መንፈሳዊ ውጊያ አላማቸው ምን እንደሆነ ታውቃላችሁ መናፍስቶች እናንተ ሲዋጉ አላማቸው ምን እንደሆነ ልንገራችሁ ሲዋጉ ዝም ብለው በአንድ ጊዜ ሊጥሏችሁ ምናምን እንደማይችሉ ያውቁታል ለምን እግዚአብሔር ከእናንተ ጋር እንደሆነ ያውቃሉ ግን አንድ ማረግ የሚችሉት ነገር አለ ተስፋ ማስቆረጥ ልብ ማውረድ በቃ ነገሮች ባዶ እንዲሆኑ ማረግ በሐዘን በጭንቀት በፍርሃት መምታት ነው አላማቸው ስለዚህ አንድ ፈተና በህይወትሽ በመጣ ጊዜ ፈተና በመጣበት ጊዜ በቃ ብለ ከወረድክ ጠላት አግኝቷል ማለት ነው ወይም ተስፋ ከቆረጥክ ወይም በቃ የኔ ነገር እንኳን ተው አይነት ካልክ አግኝቶሻል ማለት ነው እና አንድ ሰው ደግሞ እሱን እንደ ትህትና አርጎ የሚለዋል ትህትና አይደለም ወንድሜ ትህትና ማለት እሱ አይደለም ትህትና ማለት ሄደ ሌላ ሰው ጋር መታደርገው አክት ነው ገልብጠንኛ ያኛው ዋናውን ትህትና ጥለን ነው ሌላ ነገር እንትን ማለት በቀላሉ በቀላሉ ልብ ስብር የሚል ሰው ምናምን የለም። ከሰው ጋር ሲነጋገር እኔ አልችልም እኔ ስስ ነኝ በቃ ጉድት ነው ምለው እንደ ጥሩ ነገር አይ እሱ ጥሩ አይደለም እቴ ጠንከር እንድትይ ነው የሚፈለገው። ለምሳሌ ወታደር ነሽ እኮ ወታደር ዝም ብሎ ስስ መሆን አለ እንዴ? ጠንከር ያለ ነው የሚሆነው። ግን ሌላው ጋር ሲሄድ ዝቅ ብሎ እግር ማጠብ አለ። እሱ ነው ትህትና። እና ግንስ ፈተናው እያለ መሳቅ ከቻልሽ እስቲ አሜን ሳቅ ብለሽ እግዚአብሔር ይባረክ ደግሞ ለዚህ ካልሽ ሰይጣንን ታሸነፍሽ ማለት ነው። በቃ እዛ ጋር ተመጣ ማለት ነው። የሆነ ነገር እንደዚህ ተበላሽቶብሽ ሲል ይበላሻ ድሮስ በሱ ነው እንደኖርኩት ማለት ከቻልሽ ሰይጣንን ትመቸዋለሽ። ከረጅም ዓመት በፊት ነግሬያቸዋለሁ ትዝ ይለኛል። አንዴ ሁሌ ማስተማሪያ እንደ በጣም በልቤ ላይ ጥሩ ስለሆነ ነው የነገርኳችሁና ዛሬም ብላችሁ ደስ ይለኛል። አገር ቤት ያለው ከረጅም ዓመት በፊት ነው ሞባይል እንደመጣ ሞባይል ስልክ እንደመጣ ብዬ ነግሬያቸዋለሁ። እና እኔ ያው የአገልጋይ ደሞዝ እንደምታውቁት ነው ሞባይልም የሚገዛ አቅም የለም። ብቻ ከግራ ተቀኝ ሆኖ ገዛው አንድ ሞባይል እና ቆንጆ ሳምሰንግ ሞባይል ነው ገዝቼ ጓደኞቼ ሁሉ ታምራለች አሉ። ሰካናት እና እዛ የሆነ ቤት ቁርስ እዚህ እንብላ አሉን ጓደኞቻችን አዲስ አበባ ነው። አንድ ክፍል ቤት ገብተን ስንወጣ የሆነ ልጅ አይን ያልበላም ቴሌቪዥን ዙ ያለው አለ። እሺ ብለ ስንመለስ ልጁ የለም። ዞር ስንል ስልኩም የለም። እና ስልኩ ራሱ እኮ በመከራ የመጣ ነው ዝም ብሎ እንትን አይደለም። እና ጓደኛዬ በጣም አዘነ። ከዛ እኔማ በቃ አለቀም ቤተሰቡ ጋር ሄዳለሁ ምናምን ብሎ ተወው አልኩት። እንዴት እና የጠፋበት እሱ መሰለ የእኔ መሆኑ ቀርቶ። ከዛ እስቲ አንድ ነገር ልንገርህ አልኩት። ምንድን ያደረገኝ ይሄ ልጅ አልኩት። ትላንትና ሞባይል ነበረኝ አልኩት። የለህም አለኝ። በቃ ወደ የለህም መለሰኝ። ምንድን ያመጣው ሌላ እጄን ቆረጠኝ። ገባር ትላንት አልነበረኝም ዛሬ ኖሬ ሞባይል ሲባል አጠፋውና ተመልሰህ እንደ ትላንቱ ባዶ እጅ ኑን አለኝ። በቃ እኔ ዘመኔን ሁሉ የኖርኩት እንደዚህ ነው። ስለዚህ አላዝንም አልኩት። እና ሌላ ስንት ነገር በሰው ህይወት ይደርሳል። አንድ ሞባይል ጠፋ አልጠፋ በቃ አሁን የለኝም እግዚአብሔር ይመስገን። ደግሞ ወደፊት እድልና ጊዜ ሲገኝ ይገኛል አልኩት። ምን ልነግራችሁ ነው? እንዲህ የምታዩበት እይታ ይወስነዋል። ነገሩን አክብዳችሁ ካያችሁት አሁን እኔ ተበድሬ ተስንት ሰው ጋር ተጋጭቼ እንትን ብያ ሰዎች ረድተው ምናምናም እንደ ገዛሁት ሞባይል ብል አላዝንም አላዝንም ወይ? ገባችኋል? ያው ነገር ነው ግን እና ግን እኔ በሌላ መልክ ስላየሁት አላዘንኩም። እና እግዚአብሔር ደግሞ በራሱ ጊዜ ደግሞ የተሻለ ነገር ሰጠኝ። ምን ልላችሁ ነው? ነገሩን የምታዩበት ሰይጣን እናንተን ለማበሳጨት የሚያመጣውን ነገር ቀይሩበት። ሞኝን ፈልግ። ገብቶኛል። በእህትሽ በኩል ሲመጣ በወንድም አይቻለሁ ከጀርባ ባይ ብለ እዛ ጋር በትክክልና ለመፈጸም ሞክር። ተይ በቃ እንዲህ አይደለም እህቴ ወንድሜ ብለ ሰላም በልና ዞር ብለ ሞኝን ፈልግ። ቤቴ እጄ እንዳዝን አላረገውም ብለ መርሳት አለብ። እስቲ ክብር ስጡ ለሰራዊት ጌታ ለግ። እንጸልይ። ጠላቶቻችን በእግዚአብሔርና በእኛ እይታ እግዚአብሔር ያያል። ትልቅ ነው። ዝም ሲል ትቶሽ አይደለም። ዝም ያለ ሲመስል ረስቶህ አይደለም። መቼ መምጣት እንዳለበት እንዴት መምጣት እንዳለበት ካንተ ይልቅ ያውቃል። ሃሌሉያ።